ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ22ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ መስከረም 25 2016 ዓ.ም ዝግጅታችን ጀመረ። በኦሮሚያ ክልል ምስራቅ ሸዋ ዞን ባዳማ ከተማ አቅራቢያ የሚገኘው የአርቱ ቅድስት አርሴማ ቤተ ክርስቲያን ሁለት አገልጋዮች እንደተገደሉ የሀገረ ስብከቱ ጽሕፈት ቤት ገለጸ።
በአራት ታዲያ ማለት ሊቆሙ የገቡ ካህናት ነበሩ። እንዳለ ሁሉንም አሰልፈው ይዘዋቸው ይሄዱ ሲሉ ያው አንሄድም ብለው የታገሏቸውን ሰዎች ይመስለኛል እዛው ተኩሰውባቸው፣ አንደኛው እንዲያጎኑ እዛው ግቢ ውስጥ ነው የገደሉት ቄሱን። መነኩሴውን ደግሞ ትንሽ እዛው ጫካ ውስጥ ዝቅ ብሎ እዛው ገለዋቸው።
የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ልዩ ጽሕፈት ቤት ኃላፊ መጋቢ ጥበባት ጌቱ ሞቲን ነው ቀደም ብለን የሰማናቸው። ሙሉ ጉዳዩ በምሽቱ ይደመጣል። እኒህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘን መጥተናል። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በቅንብሩ አብሮን ያመሻል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። እንግዲህ ወልዶ ይቀጥላል።
በድጋሚ እንደምን አመሻችሁ። ለኢትዮጵያ የተቋቋመው ዓለም አቀፉ የሰብአዊ መብቶች ኮሚሽን የሙያተኞች ቡድን የስራ ዘመን ሳይራዘም በመቅረቱ አምነስቲ ኢንተርናሽናል ቅሬታውን ገለጸ። በትግራይ ክልል ከሶስት ዓመታት መቋረጥ በኋላ የ12ኛ ክፍል መልቀቂያ ፈተና ከማክሰኞ ጀምሮ እንደሚሰጥ መታወቁ፣ እንዲሁም ሩሲያ በሮኬት በፈጸመችው ጥቃት 51 ሲቪሎች ሞቱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የተመድ የሰብአዊ መብት ምክር ቤት ለኢትዮጵያ ያቋቋመው ዓለም አቀፉ የሰብአዊ መብቶች ኮሚሽን የሙያተኞች ቡድን የስራ ዘመን ሳይራዘም በመቅረቱ የምክር ቤት አባል አገራት ለሰለባዎች ፍትህ ለማግኘት ያላቸውን አንድያ ተስፋ እንዲጨልም አድርገዋል ሲል የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል ቅሬታውን ገልጿል። የምክር ቤቱ አባል አገራት በኢትዮጵያ በነበረው ጦርነት ወቅት የተፈጸሙ ጥሰቶችን የሚያጣራው ብቸኛ ገለልተኛ ተቋም የስራ ጊዜውን እንዲያከትም አድርገዋል ሲል የሰብአዊ መብት ቡድኑ ዛሬ ባወጣው መግለጫ አስታውቋል። የባለሙያዎቹ ቡድን ስራ እንዳይቀጥል የተደረገው በኢትዮጵያ ተጨማሪ ሰቆቃዎች የመፈጸም እድላቸው ሰፊ ነው በማለት ቡድኑ እያሳሰበ ባለበት ወቅት ነው ሲል አክሏል አምነስቲ። የምክር ቤቱ አባላት ሙያዎቹን ቡድን የስራ ዘመን ሳያድሱ ከትናንት በስቲያ ረቡዕ እንዲያከትም በመወሰናቸው በኢትዮጵያ በመፈጸም ላይ ያለውን የሰብአዊ መብት ረገጣ እንዳላየ አልፈዋል ሲል አምነስቲ ወቅሷል። የስራ ዘመኑ ሳይታደስ በመቅረቱ ቡድኑ ስራውን እንዲያቆም ይገደዳል። የባለሙያዎቹ ቡድን ባለፈው ማክሰኞ በሰጠው መግለጫ ወደፊት ግፍ የመፈጸም እድል በመኖሩ በኢትዮጵያ ተጨማሪ ገለልተኛ ምርመራ መደረጉ አስፈላጊ ነው ሲል አስጠንቅቋል። በትግራይ ክልል ከባድና እየቀጠለ ያለው ግፍ በመፈጸም ላይ እንደሆነ ባለፈው ወር ያስታወቀው የመንግስታቱ ድርጅት የሰብአዊ መብቶች ጥሰት የምርመራ ቡድን የኢትዮጵያ መንግስት ተጠያቂነትን ለማስፈን ያለውን ቁርጠኝነት አስመልክቶ ጥያቄ አንስቷል። የተፈጸሙ ጥሰቶችን መመርመር እንደተሳነው፣ እንዲሁም የሽግግር ፍትህ ምክክር የሚል ጉድለት የሚታይበት ሂደት በማከናወን ላይ ይገኛል ሲል ቡድኑ ቅሬታውን ገልጾ ነበር። በኢትዮጵያ ያለው ሁኔታ እንደሚያሳስባቸውና ወደፊት ግፍ ሊፈጸም እንደሚችል አመልካቾች መኖራቸውን የቡድኑ አባላት አስታውቀዋል። በትግራይ ክልል በጦርነት ምክንያት ለሶስት ዓመታት ተቋርጦ የነበረው የ12ኛ ክፍል መልቀቂያ ፈተና እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። በመጪው ሳምንት ከመስከረም 29 እስከ ጥቅምት 2 ቀን 2016 ዓ.ም የሚሰጠውን ፈተና 9000 ተማሪዎች እንደሚወስዱ የተቋሙ ዲሬክተር ዶክተር እሸቱ ከበደ ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያቀርብልናል።
በሰሜን ኢትዮጵያው ጦርነት ምክንያት በትግራይ ክልል ለሶስት ዓመታት ተቋርጦ የነበረው የ12ኛ ክፍል መልቀቂያ ፈተና ዘንድሮ ለመጀመሪያ ጊዜ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት ዋና ዲሬክተር ዶክተር እሸቱ ከበደ ለአሜሪካ ድምፅ ተናግረዋል።
በዚህ ዙር መስከረም 29 እስከ ጥቅምት 2 ወደ 9000 አካባቢ ያሉ ተፈታኞችን እንፈትናለን። በዚህ ሰዓት ምዝገባ አልቋል። ፈተና ዝግጅት አልቋል። ተማሪዎቹ በአራት ዩኒቨርሲቲዎች መቀሌ፣ ራያ፣ አድግራትና አክሱም ዩኒቨርሲቲ ውስጥ የሚፈተኑ ይሆናል ማለት ነው።
የክልሉ የትምህርት ቢሮ ተፈታኞቹን አስቀድሞ ወደ ዩኒቨርሲቲዎች በማስገባት የማካካሻና የማጠናከሪያ ትምህርት ሰጥቷቸዋል ያሉት ዶክተር እሸቱ በትግራይ ያሉት አራቱም ዩኒቨርሲቲዎች የምግብና የመኝታ አቅርቦትን ጨምሮ ተማሪዎቹን ለማስፈተን ሙሉ ዝግጅት ማድረጋቸውን ገልጸዋል። በመጪው ሳምንት ከማክሰኞ እስከ አርብ ድረስ የሚሰጠውን ፈተና የሚያስፈጽሙት መምህራን ከትግራይ ውጪ ካሉ ዩኒቨርሲቲዎች የተመለመሉ መሆናቸውንም ተናግረዋል። በ2015 ዓ.ም ተመረጥ በኢትዮጵያ ከ896000 በላይ ተማሪዎች የ12ኛ ክፍል መልቀቂያ ፈተናን መውሰዳቸው ይታወሳል። የዚህ ፈተና ውጤት በቅርብ ቀናት ውስጥ ስለሚገለጽ ተማሪዎች በትዕግስት እንዲጠብቁ ዶክተር እሸቱ ከበደ አሳስበዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚስተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። ከሳህራ በታች ያሉ የአፍሪካ ሀገራት በዓለም አቀፉ የገንዘብ ድርጅት ቦርድ ውስጥ ሶስተኛ ተጨማሪ ወንበር እንደሚያገኙ ታወቀ። ሀገራቱ በሚያገኙት ተጨማሪ መቀመጫ ጠንከር ያለ ድምጽ ይኖራቸዋል ሲሉ የድርጅቱ ኃላፊ ክሪስታሊና ጆርጂቫ ለአሶሲየትድ ፕሬስ ዜና ወኪል ተናግረዋል። ኃላፊዋ ዜናውን ያበሰሩት ከ50 ዓመታት በኋላ ለመጀመሪያ ጊዜ በቀጣዩ ሳምንት በማራካሽ ሞሮኮ የሚካሄደውን የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ስብሰባን አስመልክቶ በሰጡት መግለጫ ነው። በክሪስታሊና ጆርጂቫ የሚመራው የገንዘብ ድርጅቱ ቦርድ የዋሽንግተን ዲሲ ዋና መስሪያ ቤቱን የዕለት ተዕለት ሥራ የሚያንቀሳቀስ ሲሆን 24 ዲሬክተሮች አሉት። በዓለም ትልቁ ኢኮኖሚ የሆነችው አሜሪካ በቦርዱ ውስጥ የድምፅ ብልጫ ሲኖራት፣ ጃፓን፣ ቻይናና ምዕራብ አውሮፓ እንደ ቅደም ተከተላቸው ይቀመጣሉ። ከሳህራ በታች ላሉ አገራት የሚሰጠው ተጨማሪ ወንበር ከመጪው ሰኞ ጀምሮ ለአንድ ሳምንት በማራካሽ ከተማ በሚደረገው ጉባኤ ላይ ይፋ እንደሚሆን ይጠበቃል። ከሩሲያ ትናንት የተተኮሰ ሮኬት በዩክሬን ምስራቃዊ ክፍል በሚገኝ አንድ ካፌ ላይ ሲያርፍ 51 ሲቪሎች መሞታቸውን የአገሪቱ ባለሥልጣናት አስታውቀዋል። በቅርብ ወራት ውስጥ ከተፈጸሙት በርካታ ሕይወትን የቀጠፈ ጥቃት እንደሆነ ተነግሯል። ጥቃቱ የተፈጸመው የአገሪቱ ፕሬዚደንት ቮሎዲሚር ዜሌንስኪ 50 የሚሆኑ የአውሮፓ ሕብረት መሪዎች በስፔን በተገናኙበት ስብሰባ ላይ ባሉበት ወቅት ነው። ዜሌንስኪ በስብሰባው ላይ የተገኙት አገሪቱ ላለባት ጦርነት ድጋፍ ለማሰባሰብ ነው። የሩሲያን ጭካኔ የተሞላው ወንጀል የሚያሳይ ሲሉ ጥቃቱን የገለጹት ዜሌንስኪ ሆን ተብሎ የተፈጸመ የሽብር ጥቃት ነው ሲሉ አክለዋል። የሩሲያ ሽብር ሊቆም ይገባል ያሉት ዜሌንስኪ ምዕራባውያን አጋሮች ዩክሬን የአየር መከላከያውያን ማጠናከር ትችል ዘንድ ድጋፍ እንዲያደርጉ ጠይቀዋል። በመጨረሻም በእስር ላይ ያለችው ኢራናዊቷ የሴቶችና የሰብአዊ መብት አቀንቃኝ ናርገስ መሐመዲ የዚህ ዓመት የኖቤል የሰላም ሽልማት አሸናፊ ሆናለች። ናርገስ መሐመዲ በኢራን መንግሥት 13 ጊዜ ተይዛ 5 ጊዜ ጥፋተኛ ስትባል የ31 ዓመት እስርና 154 ግርፋት እንዲፈጸምባት ተወስኖባታል። ባለፈው ዓመት ማሳ አማኒ የተባለች ሴት የፊት ሽፋን ልብስ በተገቢው መንገድ አላደረግሽም በሚል በፖሊስ ቁጥጥር ስር ሳለች ሕይወቷ ማለፉን ተከትሎ በኢራን ለተነሳው ተቃውሞ ናርገስ መሐመዲ ከእስር ቤት በመሆን ድጋፏን ሰጥታ ነበር። ናርገስ መሐመዲ ለሰብአዊ መብት ትግል የጀመረችው በእንደ አውሮፓውያን አቆጣጠር 1990ዎቹ ሲሆን በእስር ላይ ካሉ ሌሎች አቀንቃኞችና ቤተሰቦች ጋር ሰርታለች በሚል መጀመሪያ የተያዘችው በ2011 ነበር። በኋላም በኢራን የሚተላለፈውን የሞት ቅጣት፣ ሰቆቃና በፖለቲካ እስረኞች ላይ የሚፈጸምን ጾታ ላይ ያተኮረ ግፍ በመቃወሟ ለበርካታ ጊዜያት ተይዛለች። የእስር ቤት ባለሥልጣናት ጎብኚዎች እንዳታገኝና ስልክ እንዳትቀበል ቢያደርጉም የአማኒን ሞት አንደኛ ዓመት በማስመልከት አሾልካ ያወጣቸው ጽሑፍ በኒውዮርክ ታይምስ ላይ ታትሟል። ተጨማሪ ሰዎች በታሰሩ ቁጥር ጥንካሬያችን ይጨምራል ስትል ጽፋለች ናርገስ መሐመዲ። ክብራትና ክብራን፣ ለምሽቱ ለዜና የተመደበው ክፍለ ጊዜ በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ሀብታሙ መራቸዋሉ።
እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት ተመልካቾቻችን፣ እንዲሁም አድማጮቻችን። በምስልና ድምጽ ቅንብሩ ዛሬ ምሽት ሲሳይ ሽናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አብይ ርዕስ ዘገባ እንሻገር። በኦሮሚያ ክልል ምስራቅ ሸዋ ዞን ባዳማ ከተማ አቅራቢያ የሚገኘው የአርቱ ቅድስት አርሴማ ቤተክርስቲያን ሁለት አገልጋዮች እንደተገደሉ የሀገረ ስብከቱ ጽሕፈት ቤት ገለጸ። ግድያው ያልታወቁ ባሏቸው ታጣቂዎች ከትናንት በስቲያ እንደተፈጸመ ለአሜሪካ ድምጽ የገለጹት የምስራቅ ሸዋ ዞን ሀገረ ስብከት ሊቀ ጳጳስ ልዩ ጽሕፈት ቤት ኃላፊ መጋቢ ጥበባት ጌቱ ሞቲ በታጣቂዎች ታግተው የተወሰዱ አገልጋዮችም መኖራቸውን አመልክተዋል። በወረዳው የሚገኘውን የቅድስት አርሴማ ቤተክርስቲያን አገልግሎት በአንድነት የሚመራው የቅዱስ ሚካኤል ቤተክርስቲያን አስተዳዳሪ አባ ገብረ ጻድቅም ጥቃቱ ሌሊት ጸሎት ሰዓታትና ማህሌት በተዘጋጁ አገልጋዮች ላይ እንደተፈጸመ ገልጸዋል። ስለ ጉዳዩ ከአዳማ ከተማ አስተዳደርና ከኦሮሚያ ክልል ባለሥልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ ዝርዝር ጉዳዩን ይዟል።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምስራቅ ሸዋ ሀገረ ስብከት በአዳማ ከተማ አቅራቢያ በመትገኘው አርቱ ቅድስት አርሴማ ቤተክርስቲያን ረቡዕ መስከረም 23 ቀን 2016 ዓ.ም በተፈጸመ ጥቃት ሁለት አገልጋዮች መገደላቸውንና የሟቾች ሥርዓተ ቀብር ዛሬ መፈጸሙን የሀገረ ስብከቱ ሊቀ ጳጳስ ልዩ ጽሕፈት ቤት ኃላፊ መጋቤ ጥበባት ጌቱ ሞቲ ተናግረዋል።
አሁን ቀብረን ገና መግባታችን ነው እና ማታ ሁለት ሰዓት ተኩል አካባቢ ያልታወቁ ሰዎች መጥተው ነው ካህናቱን እንዳለ ማታ ለማህሌት በ24 አጥቢያ ማህሌት ሊቆሙ የገቡ ካህናት ነበሩ እንዳለ ሁሉንም አስፈልፈው ይዘዋቸው ይሄዱ ሲሉ ያው አንሄድም ብለው የታገሏቸውን ሰዎች ይመስለኛል እዛው ተኩሰውባቸው አንደኛው እንዲያቆሙ እዛው ግቢ ውስጥ ነው የገደሉት ቄሱን። መነኩሴውን ደግሞ ትንሽ እዛው ውስጣቸውንም እዛው ጨካ ውስጥ ዝቅ ብሎ እዛው ገለዋቸው። አንደኛው አባ ተክላብ ይባላሉ። ቦታው ላይ ለረዥም ጊዜ ያገለገሉ መነኩሴ አባት ናቸው። አንደኛው ደግሞ ቀሲስ መሰረት በለጠ ይባላል። እዛው ዲቁና የሚያገለግል በቅርብ 6 ወር የሆነውን ካገባና አሁን ጳጉሜ 3 ቀን የተከበረ ቅስና የተቀበለ ነው። ዛሬ የሁለቱንም ስርዓተ ቀብራቸው ተፈጽሟል።
የቅድስት አርሴማና የሚካኤል ቤተ ክርስቲያን አስተዳዳሪ አባ ገብረ ጻድቅም በወቅቱ ተፈጸመ ስላሉት ጥቃት አብራርተዋል።
መካነ ቅዱሳን ቅድስት አርሴማ እስካሁን በአገልግሎት ደረጃ ላይ በነበረው ጸጥታ ላይ እስካሁን ምንም የታየ ጉዳይ የለም ነበር። መስከረም 23 ከምሽቱ 2 ሰዓት ተኩል አካባቢ ላይ በአገልግሎት ካህናት በህብዘት ላይ ያው ባልታወቁ ኃይሎች ማታ በየቤታቸው እረፍት አድርገው ወደ አገልግሎት ገና አልወጡ ነበር። በእረፍት ላይ ያሉ የሌላቸው አንኳኩረው ገብተው የሚይዙትን ያዙ፣ የሚመጡትን መጡ። ሌሎችም ደግሞ እንዲሁ ሌሎችን ድምፅ ሲሰሙ ሌሎችን አመለጡ። አንድ አባት የደብሩ ንብረት ክፍል አባ ተክላ ይባላሉ። የደብሩ አገልጋይ ቀሲስ መሰረት ይባላሉ። እነሱ ያው በጥቂት ተመምተው ህይወታቸው አለፈ።
ስለዚህ ጥቃቱን ስለፈጸሙት አካላት የምታውቁት ነገር የለም?
አይ አይታወቅም። ጨለማ ነው፣ ማታ ነው። ማንም ተደናግጦ ማን ይንተዳለ ራሱን ለማውጣት ምርጫ ስለሆነ ይሁን ጥቁሩን ማንሁን ማንያቃል።
በጥቃቱ ከተገደሉት ውጭ ሌሎች 4 ሰዎችም ታግተው መወሰዳቸውን ያመለከቱት የሊቀ ጳጳሱ ልዩ ጽሕፈት ቤት ኃላፊ መጋቤ ጥበባት ጌቱ ሞቲ ከእነርሱም መካከል አንድ ሰው ዛሬ አምልጦ ስለመመለሱ መረጃ እንደደረሳቸው ገልጸዋል።
ሌሎች 2 መርጌቶችና 2 የቤተክርስቲያኑ ሰራተኞች እንደዚሁ ይዘዋቸው እንዲሄዱ ሰማን ኢንፎርሜሽን። ቤተሰቦቻቸውም መጥተው እኛ ጋር እንዴት እናድርግ ብለው ጥያቄ ተደረጉ። እኛም ለመንግስት ከዚህ እንደሚመለከታቸው አካላት ደብዳቤ ጽፈን አሳወቅ። እንግዲህ አሁን ከቦታው ተወስደዋል የተባሉት 4 ነበሩ። አንዱ አሁን አብልጦ መጥቷል የሚል ነገር እዛው ቤተክርስቲያን አካባቢ ሚካኤል አካባቢ ሰምተናል።
አመለጠ የተባለውን ግለሰብ አግኝታችሁ መረጃ ለማግኘት ሙከራ አላደረጋችሁም?
አላገኘነውም። እስቲ እኛ ጋር እንዲመጣ ነግረናቸው ነበር ሰዎችን፣ ወደ እኛም አልመጣም። አገኘነው የሚሉ ሰዎች ግን አምልጬ የመጣው ነው አለ ነው የሚሉት። እኛ በትክክል እሱን አግኝተን አላረጋገጥንም እና ምናልባት
ይመጣል ብለን እናገኘዋለን ብለን ተስፋ እናደርጋለን። እኔም የእጅ ስልኩ የለም በሰው ስልክ ነው የምጠቀመው ነው። እንግዲህ አፈላልጋችሁ አገናኙም ብለናቸዋል። እንግዲህ አሁን አመለጠ የተባለው መርጌታ ተቋም ይባላል። እሱን ስናገኘው ነው ትክክለኛ መረጃ ማግኘት የምንችለው።
አስተያየት ሰጪዎቹ ከአዳማ ከተማ 4 ኪሎ ሜትር ያህል ብቻ ርቀት ላይ ትገኛለች ባሏት ቤተ ክርስቲያን ለተፈጸመው ጥቃት እስካሁን ኃላፊነቱን የወሰደ አካል የለም። ስለ ጥቃቱና ስለ ደረሰው ጉዳት ከኦሮሚያ ክልል ምስራቅ ሸዋ ዞንና ከክልሉ መንግስት ባለስልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም። የክልሉ አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ስብሰባ ላይ በመሆናቸው አስተያየት ሊሰጡን እንደማይችሉ በስልክ ነግረውናል። አንድ የምስራቅ ሸዋ ዞን የኮሙኒኬሽን ጽፈት ቤት ባልደረባ ደግሞ ስለ ጥቃቱ መረጃ እንዳላቸው ገልጸው ነገር ግን ጉዳዩ የሚመለከተው የአዳማ ከተማ አስተዳደርን እንደሆነ ጠቁመዋል። የአዳማ ከተማ አስተዳደር ባለስልጣናትን ለማግኘት ያደረግነው ጥረት ደግሞ አልተሳካልንም። ስለ ጥቃቱ አስተያየታቸውን የሰጡን የአካባቢው የቤተ ክርስቲያን አገልጋዮች ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች ወደ አካባቢው መድረሳቸውንና በቤተ ክርስቲያኑ አካባቢ ጥበቃ እየተደረገ አሁን ላይ አገልግሎት መቀጠሉን ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የሰማችሁት የዕለቱን አበይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል ካለፈው ዓመት ነሐሴ ወር ጀምሮ የተስፋፋውን ግጭትና አለመረጋጋት ተከትሎ በምዕራብና ምስራቅ ጎጃም እንዲሁም በደብረ ብርሃን የሚገኙ ከ1216 በላይ ኢንዱስትሪዎች ስራ እንዳቆሙ የአማራ ክልል መንግስት አስታውቋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ለአሜሪካ ድምፅ በስልክ እንደተናገሩት ኢንዱስትሪዎቹ ስራ ያቆሙት በመንገድ መዘጋት፣ በኢንተርኔትና በስልክ መቋረጥ ነው። የኢንዱስትሪዎቹ ከስራ ውጭ መሆን በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ትልቅ ተጽዕኖ እንደፈጠረ ኃላፊው አስረድተዋል። አያይዘውም በግጭቱ በወደሙት በርካታ የልማት ፕሮጀክቶች ምክንያት ለስራ አጥነት የተዳረጉ በሺዎች የሚቆጠሩ ሰዎች በከፍተኛ ችግር ላይ እንደወደቁ አመላክተዋል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ዛሬ አርብ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉ ካለፈው ዓመት ነሐሴ ወር አንስቶ የተስፋፋውን ግጭት ተከትሎ የመሰረተ ልማት አገልግሎቶች በመቋረጣቸው ከአነስተኛ እስከ ታላላቅ ኢንዱስትሪዎች ስራ ማቆማቸውን አስታውቀዋል።
አሁን ችግር በተከሰተባቸው አካባቢዎች ሰሜን ሸዋን ጨምሮ እና ከማርቆስ ከባህር ዳር ባለው አነስተኛ፣ መካከለኛ፣ ከፍተኛ ኢንዱስትሪ ብለን የምንጠራቸው 1216 በላይ ማኑፋክቸሪንግ ኢንዱስትሪዎች አሉ፣ ምርት ውስጥ የገቡ። በተመሳሳይ መልኩ እነዚህ ኢንዱስትሪዎች የፋብሪካዎቻቸውን ጥሬ እቃ ከቦታ ቦታ ማንቀሳቀስ ስላልተቻለ የጥሬ እቃ አቅርቦት ስራ ውጭም ከክልሉ ውስጥም ከአርሶ አደሩ የሚገኙ ግብአቶችን በኩል መቅረብ ስላልተቻለ ስራ አቁመዋል። ከዚህ በፊትም የተመረቱ ምርቶችም ጭምር ወደ ውጭ ወጥተው ወደ ገበያ ወጥተው ለገበያ እንዳይውሉ እንቅስቃሴ ስለተገታ በዚህ ምክንያት ፋብሪካዎቻችን ላይ መስተጓጎል ፈጥሯል ማለት ነው። የመሰረተ ልማት ተቋማት ኦልሞስት ስታክ አድርገዋል። በአብዛኛዎቹ ኢንዱስትሪዎች ደግሞ መሰረተ ልማት ያስፈልጋቸዋል። የመብራት ከኢንተርኔት ጋር የሚያያዙ ዳዎች መሰረታዊ ናቸው። ስለዚህ በወቅታዊ ምክንያት የሚሰራው የሰው ኃይል ከቦታ ቦታ መንቀሳቀስ በማይችልበት ሁኔታ ውስጥ ስላለ በእነዚህ ምክንያቶች እነዚህ አካባቢዎች ኦልሞስት ምርት እየሰጡ አይደሉም ማለት ነው። ይሄ ወደ ግብርናውን ከሄድን ተመሳሳይ ነው። አርሶ አደሩ በሰላም ወጥቶ የማይገባበት ሁኔታ ነው ያለው። ከቦታ ቦታ ተንቀሳቅሶ የማይሰራበት ሁኔታ ነው ያለው። ስለዚህ እነዚህ ነገሮች ተጽዕኖ እየተፈጠሩ ነው። እርግጥ አንዳንድ አካባቢዎች ላይ አሁን አንጻረ ሰላም ባለባቸው አካባቢ ላይ ስራዎች ተጀምረዋል። የጉዳት መጠኑ ምን ያህል ኪሳራ ደርሷል የሚለው በቀጣይ የዚህ ኮሚቴ ስራዎች ኦፊሻል በሚደረጉበት ሰዓት የሚገለጽ ይሆናል ማለት ነው።
ስራቸው ተስተጓጉሏል በተባሉ ኢንዱስትሪዎች ተቀጥረው የሚሰሩ ሰራተኞችን በስልክ ቁጥራቸው ለማግኘት ተደጋጋሚ ሙከራ አድርገናል። ሆኖም በተጠቀሱት አካባቢዎች ማለትም ከደብረ ማርቆስ እስከ ባህር ዳር ድረስ የስልክ አገልግሎት በመቋረጡ ለማግኘት አልቻልንም። ባለፈው ዓመት ነሐሴ ወር በባህር ዳር ከተማና በዙሪያው የሚገኙ በአበባና በሌሎች የግብርና ዘርፎች ተሰማርተው የነበሩ በርካታ ፕሮጀክቶች እንደወደሙ ያወሱት አቶ እንድሪስ በዚህም ሳቢያ በሺዎች የሚቆጠሩ ሰዎች ከስራ ገበታቸው እንደተፈናቀሉ ገልጸዋል።
በአትክልትና ፍራፍሬ በአማ ልማት በመሰረተ ሀብት ልማት ላይ የተሰማሩ ከ18 በላይ ፕሮጀክቶች ወድመዋል። እነዚህ በመውደማቸው ምክንያት አትክልትና ፍራፍሬዎቹ ውስጥ የሚሰሩ ከ1628 በላይ ቋሚ ሰራተኞች ከስራ ገብታቸዎቹ ሆኗል ማለት ነው።
በባህር ዳር ከተማ ነዋሪ የሆነችው ወይዘሮ ስፈልግ ማለደ የሶስት ልጆች እናት ናት። ጣና ፍሎራ በተባለ የአበባ ማምረቻ ፋርም ለ5 ዓመታት እየሰራች እንደነበር የገለጸችው ወይዘሮ ስፈልግ ባለፈው ነሐሴ ወር በነበረው ግጭት ፋርሙ በመቃጠሉ ምክንያት ከስራ ገበታዋ እንደተሰናበተችና በከፋ ችግር ውስጥ እንደምትገኝ ትናገራለች።
ሶስት ልጆች አሉ። እንግዲህ ስራ አቆምኩ ማለት ነው። ልጆችም በምት የለም። ስራ አቆሙ ማለት
ስንት አመት ነበር ያገለገልሽው?
ለ5 አመት ምናምን አገልግያለሁ።
ስራ አጥ ነበርሽ ከዛ በፊት?
ስራ አጥ ነበር። እና አሁን ያው በዛች ነበር የምንተዳደረው። እንግዲህ ያው ደግሞ ምን እንደሚሆን አይታወቅም። በዚህ ተከራይቼ ነው የምኖረው። ሶስት ልጆች አሉ። ያው እንግዲህ እንደሚሆን እንጃ።
ስሜ አይጠቀስ ያለው ሌላው ግለሰብ ደግሞ ፋርሙ በደረሰበት ጉዳት በመውደሙ ስራው እንደቆመና በተመሳሳይ ችግር ውስጥ እንደሚገኝ ተናግሯል።
ፋርሙ ደረሰብን ተቃጠለ ከደረሰብን ያው ሁለተኛ ወራችን ስራም አቋርጠን ያው ልጆቻችንና ቤተሰቦቻችን ማስተዳደር አቋርጠን ሁለት ልጆች አሉ። እነሱ ማስተዳደር አልቻልንም። እኛም እየተጉላላን ያለ ነው። ልጆቻችንን ለማስተማርም ለማሳደግም አስቸጋሪ ሁኔታ ላይ ያለ ነው። እኔም ብቻ ሳይሆን አብረ የምንሰራ ሰዎች አብረውም አሉ። ፋርሙ መቃጠል ምክንያት
የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ የአካባቢው ሰላም በተሎ ካልተመለሰ ክልሉ ከልክ የከፋ ችግር ውስጥ እንደሚወድቅ ስጋታቸውን ገልጸዋል።
ለእያንዳንዱ ነገር ለሰላም መሰረት ነው። አሁን የክልሉ መንግስት የጀመራቸው ጥያቄ ከሚያወጡ አካል ጋር የሚደረጉ ውይይቶችን በቀጣይ በማጠናከር የዛሬውን ብቻ ሳይሆን የክልላችን ቀጣይ የኢኮኖሚ ጫና እየተፈጠረ ስለሆነ በተለይ ኢንቨስትመንታችን ላይ ችግሮቹ በአጭር ጊዜ ውስጥ የሚቋጩ ካልሆነ ቀጣይ በክልላችን ኢኮኖሚ ላይ ከፍተኛ ተጽዕኖ ይፈጥራል የሚል እምነት ነው ያለን። ቅድም ባነሳኋቸው ተቋማት እንግዲህ ስራ ስለሌለ የሚሰሩ ሰራተኞች በአሁኑ ሰዓት ከስራ ውጭ ናቸው ማለት ነው። ከስራ ውጭ በመሆናቸው ምክንያት እነሱም ማህበራዊም ኢኮኖሚያዊም ተጽዕኖም ብቻ እንደሚደርስባቸው ምንም ጥያቄ የለውም። የተፈጠረው የጸጥታ ችግር በክልላችን ኢንቨስትመንት ላይ አጠቃላይ በክልላችን ኢኮኖሚ ላይ ከፍተኛ ተግዳሮት ወይም ደግሞ ማነቆቅሚያል ብሎ ማሻት ይቻላል ማለት ነው።
አዲሱ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በክልሉ መንግስት በሚተዳደረው ቴሌቪዥን ጣቢያ ቀርበው በሰጡት አስተያየት በየጊዜው የሚደረጉ የኃይል እንቅስቃሴዎች ህዝቡን ወደማያቋርጥ የማህበራዊና ኢኮኖሚያዊ ምስቅልቅል እንደሚከተለው ገልጸዋል። ለክልሉ ህዝብ እቆረቆራለሁ የሚል አካል ሁሉ ዘላቂ ሰላም ለማምጣት እንዲሰራ ርዕሰ መስተዳደሩ አሳስበዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። የአርብ ምሽት የአሜሪካ ድምፅ ስርጭት ይቀጥላል። በአዲስ አበባ ከተማ ነገ ቅዳሜ የሚከበረውን የሆራ ፊንፊኔ ኢሬቻ በዓል ለመታደም በርካቶች ወደ ከተማዋ በመግባት ላይ ናቸው። የከተማዋ አስተዳደር ለክብረ በዓል እንግዶቹ ተገቢ አቀባበል ለማድረግ እንደተዘጋጀ ሲገልጽ፣ ከንቲባ አዳነች አበበም የጸጥታ ኃይሎች የከተማዋን ሰላምና ጸጥታ እየተከታተሉ እንደሆነ ዛሬ ከቀትር በፊት በሸራተን ሆቴል በተካሄደው 5ኛው የኢሬቻ ፎረም ላይ ተናግረዋል። በሌላ በኩል ከነገው የሆራ ፊንፊኔ በዓል አከባበር ጋር በተያያዘ በተለይ ወደ አዲስ አበባ በሚያመሩ ተጓዦች ላይ ፍተሻዎች እንደተጠናከሩ መንገደኞች ለአሜሪካ ድምፅ አረጋግጠዋል። ከምስራቃዊው የአማራ ክልል ወደ አዲስ አበባ የሚያቀኑ መንገደኞች ሸኖ ከተማ ላይ በኦሮሚያ ክልል የጸጥታ ኃይሎች ወደ አገሪቱ ርዕሰ መዲና ከመግባት እንደተከለከሉ ያቀረቡት ቅሬታን ጠቅሰን ትናንት መዘገባችን ይታወሳል። የዚህን ጉዳይ ዝርዝር ገልሞ ዳዊት ያሰማናል።
በኢትዮጵያ ርዕሰ መዲና ላለፉት 5 ዓመታት በተከታታይ እየተከበረ ያለውን የሆራ አርሰዲ የኢሬቻ በዓል ለመታደም ዛሬ አርብ በዋዜማው በርካቶች ወደ አዲስ አበባ እየገቡ ይገኛሉ። ከመቶ ዓመታት በፊት ሲከበር እንደነበር ለተገለጸው ለዚሁ የሆራ ፊንፊኔ ኢሬቻ በዓል የጸጥታ አስከባሪዎች ከአባገዳዎችና ከአዳ ሲንቄዎች ጋር በመተባበር የተጠናከረ ክትትል እያደረጉ እንደሚገኙም ተገልጿል። ከበዓሉ ጋር በተያያዘ ዛሬ ከቀትር በፊት በአዲስ አበባ ሸራተን ሆቴል በተካሄደው 5ኛው የኢሬቻ ፎረም ላይ የከተማዋ ከንቲባ አዳነች አቤቤ የኢሬቻ በዓል እንደ መስቀል ደመራ በዓል በሰላም እንዲከበር የጸጥታ ኃይሉ በጥብቅ እንደሚሰራ ተናግረዋል።
ራያን ነገኛ ቃሞሌን ነገኛ ሁንዱንቱ ሆጂ ቦንሳ ሆጀቻ ጅርተኒፍ መቃኮትፊ መቃቡልችንሰ መጋላ ፊንፍኔቲን ሆራ ቡላ ኡልፋዳ ገለቶማ ስንንጀቹን በርባደ
በጸጥታው ማቀሮቻችን እየሰራችሁ ላላችሁት ስራ ላመሰግናችሁ ፈልጋለሁ። መስቀል በዓል ሲከበር በሰላም እንዲጠናቀቅ እንዳደረጉት ሁሉ በርቻ በዓለም በተመሳሳይ መልኩ ይህንን እንደሚያሳኩ እንተማመንባችኋለን። ይህ ክብረ በዓል ከትውልድ ወደ ትውልድ እንዲተላለፍ ላደረጋችሁ አባገዳዎችና ሐዳስንቄዎች ምስጋናችን የላቀ ነው።
አቶ ብራኑ ቡጤ የኦሮሚያ ባህልና ቱሪዝም ቢሮ ምክትል ኃላፊ ናቸው።
ነገኙማን ሐዋሳ ከና አከየገሙ ፌደራል ፌደራላ ራካሴ ፖሊሲና ነው ፖሊሲን ፌደራላ
የህዝቡ ሰላም እንዲጠበቅ ከፌደራል እስከታች ባለው መዋቅር የጸጥታ አካላትን ያካተተ እቅድ ተዘጋጅቶ እየተሰራ ነው። በዚህም የከተማዋ ነዋሪዎች ተሳታፊዎች ናቸው። ስለዚህ ሰላምን ለማረጋጋት በቂ ዝግጅት ተደርጓል።
በአምስተኛው የሬቻ ፎረም ላይ በርካታ የታሪክ ምሁራን ስለ ክብረ በዓሉ ጥናታዊ ጽሑፎችን አቅርበዋል። አባገዳዎች፣ የልዩ ልዩ የኦሮሚያ ዞን ነዋሪዎች፣ የክልል ተወካዮችና የውጭ ሀገራት ዜጎችም ተገኝተዋል። ሼክ አብዱ ጀባር መሐመድ የሶፍ መርዋሻ አባከራ ናቸው።
ወንተውቀቡ ረስኩኒ በሳ ተኩባት በከጃላቲ በካሞ
ኢሬቻ የአንድነትና የፍቅር በዓል ነው። በተጨማሪም ልዩ ልዩ ሁነቶችን የምንከውንበት ነው። በርካታ ህዝቦች ይሳተፉበታል። ስለዚህ በአለም የቅርስ ማህደር ቢመዘገብ በጣም ጥሩ ነው።
የኦሮሚያ ባህልና ቱሪዝም ቢሮ ምክትል ኃላፊው አቶ ብራኑ ቡጤ ይሄው ቅርሱን የዓለም የሰው ልጆች መንፈሳዊ ቅርስ የማድረጉን ጉዳይ መንግስትም እያጠነው እንደሆነ ተቀምዋል።
አያንዲኩን ጃላተሙ ማፋቱ ማነሳቲስ ዱዳፍ ሰፉን እንቀብ ማታን ሳጉዳታው ሰዓት ራካን ከየት እንጀዴ
በአሉ በጣም ተወዳጅ በመሆኑ በሌሎች ህዝቦችም ዘንድ ተቀባይነት አግኝቷል። በመሆኑም የኢሬቻ በዓል በዩኔስኮ የመመዝገብ ሰፊ እድል አለው። ይሁን እንጂ ለምዝገባው የተቀመጡ መስፈርቶች አሉ። ጥናቶች መደረግ አለባቸው። ይህም በተለይ ኢሬቻን በአዲስ አበባ ማክበር ከተጀመረ አንስቶ እየተሰራበት ነው። የኦሮሞ ባህል ማዕከልም የመሰነድ ስራውን በማከናወን ላይ ነው። በልዩ ልዩ መስኮች የተሰማሩ አጥኚዎችም በስራ ላይ ናቸው።
አቶ ብርሃኑ በኢሬቻ ፎረም ላይ የሚቀርበው ጥናት ለሰነዶች ዝግጅቱ ግብዓት እንደሚሆን ገልጸዋል። በኢሬቻ ባለዋዜማ የሚደረገው የኢሬቻ የሙዚቃ ዝግጅትም አንዱ ነው። ወጣት አማኑኤል አሙሉ ከሁለተኛው ዙር የኢሬቻ ኮንሰርት አዘጋጆች አንዱ ነው።
ጥቆ ካናደረ ወራቆ አደዳ ደበርትኔ ወልቡሱ ወልምፎቹ አደዳ ደበርትኔ
የዘንድሮን የኢሬቻ በዓል አከባበር ልዩ የሚያደርገው ከብዙ ችግር በኋላ ለመገናኘት መብቃታችን ነው። እዚህ ብዙ ሰው ተገኝቷል። 8 አርቲስቶችን አዘጋጅተናል። በጣም ልዩ ዝግጅት ይሆናል ብዬ ተጠብቃለሁ። ታዳሚውም በደስታ እየጎረፈ ነው።
እንዳሌ ባጫና ጓደኞቹ ከዚሁ ከአዲስ አበባ ኮንሰርቱን ለመታደም ተገኝቷል።
ኦፊን መሳራ ካሴ ባዬ ሃል ጅሩ ነመቲ ቶላ
የሚታየው የበዓል ዝግጅት በጣም ደስ ይላል። ታዳሚውም የባህል ልብሱን ለብሶ እየገባ ነው። ደስ ይላል። ነገም በሰላም ይጠናቀቃል የሚል ተስፋ አለን።
እንዳሌና ጓደኞቹ ብዙ የጸጥታ ኃይሎችንና ወጣቶችን በፍተሻ ላይ እንደታዘቡ፣ ካለፉት 5 አመታት የበዓሉ አከባበር ይልቅ ዘንድሮ የበዛ የሰው ቁጥር ወደ ከተማዋ እየገባ እንደሆነ መታዘባቸውንም ሳይገልጹ አላለፉም። ወራፊን ፍኔሬቻ በዓል ነገ ቅዳሜ መስከረም 26 ቀን 2016 ዓመተ ምህረት ማለዳ ላይ ይከበራል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭትን ነው። ቀደም ብለን እንግዲህ የሰማነው ዝግጅት የመጀመሪያው ምዕራፍ ማጠናቀቂያ ሆኗል። ሁለተኛው ምዕራፍ ዝግጅታችን የመጀመሪያ ጉዳይ ደግሞ ምን ልታዘዝ ነው? የፖለቲካ ይዘት ባላቸው ጽሑፎች፣ ትችቶችና ትንታኔዎች ሰዎች ለእስር በሚዳረጉባት ኢትዮጵያ ከአራት ዓመት በፊት ምን ልታዘዝ በሚል ርዕስ በሀገር ውስጥ ቴሌቪዥን ይተላለፍ የነበረው ስላቃዊ ተውኔት ፖለቲካ ቀመስ መልእክቶችን፣ አሽሙሮችና ሽሙጦችን በድራማ መልክ በማቅረብ የብዙ ተመልካቾችን ቀልብ መያዝ ችሎ ነበረ። በወቅቱ የነበረበትን የሳንሱርና ጫና ተቋቁሞ በሶስት ምዕራፍ የተላለፈው ምን ልታዘዝ በበረታበት ጫና ቢቋረጥም ከአራት ዓመታት በኋላ በአራተኛ ምዕራፍ ወደ ተመልካቾች ተመልሷል። ስመኝሽ ቆየ በድራማው ዙሪያ ከአዘጋጆቹና ከተዋናዮቹ ጋር ቆይታ አድርጋለች።
አቤት ይሄ ሁሉ ጋዜጣ ሲገለጥ የት ነበራችሁ?
ማለት
ቃሉ ሙሉ ሲያነቡ ቢሉ ዝም ልትሉ ነው እንዴ?
አሃ ላይናቸው ጥሩ አይደለም ማለት ነው። እሺ
ወጭ
ምልታዘዝ የቴሌቪዥን ድራማ ከአምስት ዓመት በፊት በፋና ቴሌቪዥን መተላለፍ ሲጀምር መቼቱ አንዲት አነስተኛ ካፌ ውስጥ ነበር። አልቀበት በተሰኘ ገጸ ባህሪ በሚመረው በዚህ ካፌ ውስጥ የሚሰሩት ሶስት አስተናጋጆችና አንድ ባሪስታ እንዲሁም ካፌውን ለመጠቀም የሚገቡ የተለያዩ ሰዎች በኢትዮጵያ ያለውን ነባራዊ ሁኔታ እንዲያንጸባርቁ ተደርገው ነው የተሳሉት። በምልታዘዝ ከመንግስት አስተዳደራዊ ተግዳሮቶች አንስቶ ኢኮኖሚያዊ፣ ማህበራዊና ሌሎች በማህበረሰብ ውስጥ የሚነሱ ችግሮች ይንጸባረቃሉ፣ ይተቻሉ።
ካራን ደደሩ ደም እንዴ? የኔም እንደዛ አለበት?
አረ የለብህ።
አ የለብህ የለብህ። ያንተ አራሚ ነው።
አራሚ ያንተ አራሚ
አራሚ።
አ አይዮት አራ አራሚ ላይ አይዮት አመጨረሻው ምን ይላል? አራሚ
አራሚ
ይሆናል።
ምን ልታዘዝ ከአራት አመታት መቋረጥ በኋላ ወደ ተመልካች ሲመለስ ካፌውን ጨምሮ የካፌው ሰራተኞች፣ ተጠቃሚዎች፣ ጋዜጣ አዟሪዎች ሁሉም ማረሚያ ቤት ውስጥ ገብተዋል። ከጀርባው ታራሚ የሚል ጽሑፍ የተጻፈበት ተመሳሳይ ልብስም ለብሰዋል። የድራማው ጸሐፊ፣ ዳይሬክተር እና ፕሮዲውሰር በኃይሉ ዋሴ የድራማውን መቼት ወደ ማረሚያ ቤት የቀየረው በአሁኑ ሰዓት ኢትዮጵያ ውስጥ ሁሉም ሰው ታራሚ በመሆኑ ነው ይላል።
መታረም የሌለበት አካል የለም ብለን አናስብ አላስብ ፐርሰናል ሁላችን መታረም አለበት ብዬ አስባለሁ። ኢትዮጵያ ውስጥ የሚሳተፍ በትልቁ ደግሞ ፖለቲካ የሚሳተፉ አካላት ለገባንበት ቀውስ ኃላፊነት አለባቸው ብዬ አስባለሁ፣ መታረም አለባቸው ብዬ አስባለሁ። ወደ ውጭ አሁን እንደ አንድ ጸሐፊ ራሴን ከኢትዮጵያ ወጣ አድርጌ እንደዚህ ኢትዮጵያን ባያት እንደሆነ ወጣ አድርጌ እንደሆነ ነገር ባያት ማለት ነው። መርከብ ብትይ ከመርከቡ ወጣ አድርጌ መርከቡን ባየው መታረም አለብን ከእስር ቤትነቱ ልክ መታረሚያ ቤት የሚለው እና ያልታሰረ የለም መታረም የሌለበት ሰው የለም ብዬ አስባለሁ። ስለዚህ ያ ነው ካፌውም እዛ ውስጥ ገብቷል።
በድጋሚ ወደ ቴሌቪዥን መስኮት የተመለሰው ምን ልታዘዝ ከተለመደው ወጣ ባለመልኩ የመጣበት ፖለቲካዊ ሳታየርነቱ በተመልካች ዘንድ ከፍተኛ ተቀባይነትን ቢያስገኝለትም ለበርካታ ፈተናዎችም አጋልጦታል። እያንዳንዱ የድራማው ክፍል ከመታየቱ በፊት ከሚደረግበት ሳንሱር ጀምሮ በርካታ ጫናዎችን እንዳስተናገደም በኃይሉ ይገልጻል።
የተለያዩ ጫናዎች ነበሩ። ድራማው እንዳንሰራ ከያን ጊዜ ስንሰራ ከነበረው ቴሌቪዥን ጣቢያ ጋር ችግሮች ነበሩ። ከድራማውን ኢንተርቴን ከማድረግ ይልቅ ስብሰባ ምናምን ኮንተንቶች ላይ በጣም ብዙ ዲስከሽኖች ነበሩ። ያ ለሚጽፍ ሰው ለሚያዘጋጅ ሰው ለፍቶ ሰርቶ ሄዶ ኮንተንት ለሚሰጥ ሰው ኮንተንት ላይ እንደገና ስብሰባ መሰብሰብ በጣም ያደክማል፣ ያለፋል እና ያ በራሱ የአእምሮ ዝለት አለው። ከዛ የምንችለውን ያህል ዲሊቨር ካደረግን በኋላ መጨረሻ ላይ ጫናዎቹ እየበረቱ ሲመጡ እስቲ እስከ ዛሬ ያልነው ይበቃል፣ ከዚህ በኋላ ደግሞ ጊዜው ሲፈቅድ ከእንደገና እንመጣለን አለን። ግን ቶሎ ጊዜው አልፈቀደም ነበረ።
በ2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በፖለቲካ ተሳትፎ፣ በነፃ ሚዲያ እና በሌሎች አፋኝ ህጎች ዙሪያ የታዩ መሻሻሎች ተመልሰው መጥፋታቸውን የተለያዩ የመብት ተሟጋች ተቋማት ይገልጻሉ። በርካታ ጋዜጠኞች፣ ጸሐፊዎችና ተቺዎችም ለእስር ተዳርገዋል። እነዚህ ሁኔታዎች ግን በኃይሉን በጽሑፉ ከሚያነሳቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች አልገቱትም።
ኃላፊነት የሚሰማኝ ስለ ሀገሬ የሚያገባኝ አንድ ዜጋ ነኝ ብዬ አስባለሁ። እነኝም ደግሞ እና እኛ ሀገር ደግሞ እንደዚህ የሚሰማሽ ከሆነ ማለት ነው ፖለቲካውን አለመከታተል፣ የፖለቲካውን ሁኔታ አለመስማት አትችይም። እኔ ደግሞ ሙያዬ ጸሐፊ ነኝ። ከዛ በፊት ፊልሞች እሰራለሁ፣ አዘጋጃለሁ። እጄ ላይ ካሜራ አለ፣ እጄ ላይ እስክሪብቶ አለ። ስለዚህ የዚህ ጉዳይ ቪክቲም ከሆንኩኝ ይሄ ነገር መውጣት አለበት፣ እንደ አንድ አርት ሰው በሆነ መንገድ ኤክስፕረስ መደረግ አለበት።
በምን ልታዘዝ ድራማ መሪ ገጸ ባህሪ የሆነውን አያልቅበትን ወክሎ የሚጫወተው ሚካኤል ታምሬ ነው። ምን ልታዘዝ በአዲስ መልኩ ሲመለስ በምን መልኩ መሆን አለበት በሚለው ላይ ብዙ ተወያይተንበታል የሚለው ሚካኤል የማረሚያ ቤት መቼት አሁን ኢትዮጵያ ያለችበትን ሁኔታ የሚገልጽ ነው ይላል።
የዛሬቷን ኢትዮጵያ ብቻ ሳይሆን ያለንበትን የአእምሯችን ሁኔታ አሁን መንፈሳችን፣ ሕሊናችን ያለበትን ሁኔታ ይገልጻል። እንዳልሽው ከአራት ዓመት በኋላ አይደለ የመጣው ሰው አራት ዓመት ኖረን እና በበፊቱ ካፌ ሊመጣ አይችልም። ምክንያቱም ነገሮች በጣም ተለዋውጠዋል። አሁን ካለው ነባራዊ ሁኔታ አንጻር ሰዎች በምን አይነት ቁመና ላይ ነው ያሉት፣ በምን አይነት ያስተሳሰቡ ሁኔታ ውስጥ ነው ያሉት የሚለው በጣም ኢምፖርታንት ነበረ።
ሚካኤል ወክሎ የሚጫወተው አያልቅበት አስተዳዳሪ ወይም አመራር ላይ ያለ በመሆኑ በርካቶች ገጸ ባህሪውን ኢትዮጵያ አሁን ካላት አመራሮች ጋር ያመሳስሉታል። የገጸ ባህሪው ንግግሮችና ድርጊቶችን ፖለቲካዊ አሽሙሮችን ያዘሉ ናቸው። ታዲያ ሚካኤልን ለእስር ይዳርገኛል ብለህ አትፈራም ወይ ስል ጠየቅኩት።
አይ እንደዛ አላስብም። እውነት ለመናገር ይኖራል ብዬ አላስብም። ከኖረም በቃ ሌሎቹ እንደተቀበሉት መቀበል ነው። ግን አይ ሆፕ አይኖርም ብለን እናስባለን። ለምን መሰለች? ትልቁ ነገራችን እንዴት ነው መፍትሄ የምናመጣው የሚለው ነገር ላይ ነው ትኩረት እያደረግን ያለ ነው። እንደ ሰዎች እንዲነጋገሩ፣ ጉዳዩ ላይ እንዲወያዩ ለማድረግ የሆነ የጀመርነው ነገር አለ። ስለዚህ ይሄኛውን ሁሉም ሰው ይረዳዋል ብለን እናስባለን።
ሚካኤልን ከእስር ስጋት ይልቅ የሚሰማው ኩራት ነው። በምን ልታዘዝ ድራማ ላይ ዋና ገጸ ባህሪውን ወክሎ በመሳተፉም ራሱን እንደ እድለኛ ይቆጥራል።
የሚሰማኝ ነገር ሪፍሌክት ለማድረግ ባይ ታውቂያለሽ አይደለም፣ አሁን እዚህ ያለው ነገር በየዕለቱ የምንሰማው ነገር የሚያስጨንቅ ነው ምናምን። ሌላው ሰው ይህንን ስሜቱን የሚያስተነፍስበት መንገድ የለው። እኔ እሷ ልህ ያለኝ ቢያንስ እነሰንበት አወራበታለሁ። ስለዚህ ለእኔም ሕክምና ነው ይሄ ጭንቅ የሚለኝ ነገር ያክምልኛል።
በአዲስ መልክ የተመለሰው አራተኛው የምን ልታዘዝ ምዕራፍ ዘጠነኛ ክፍል ላይ ደርሷል። በሀገር ውስጥ ሀገሬ ቴሌቪዥን ላይ ከሚከታተለው ተመልካች በተጨማሪ ምን ልታዘዝ በሚል የዩቲዩብ ገጹ ላይ በመቶ ሺዎች የሚቆጠሩ ተመልካቾች በየሳምንቱ በጉጉት ይጠብቁታል። በዚህ መሀል ታዲያ ዳግም ቢቋረጥስ የሚለውን ስጋት በርካቶች ይጋሩታል። በኃይሉን ጨምሮ
አይዲያ መውጣት አለበት፣ ሰው መናገር አለበት ብሎ የሚያስቡ ከሆነ ይህን የሚያስቡት ለራሳቸው ብቻ ብሎ አይደለም፣ ለሀገር ብለው ለማህበረሰቡ ብለው የሚያስቡ ከሆነ ያሰሩናል። ስለዚህ እንጀምር ብለን የጀመርነው እና እስካሁን እየሰራን ነው። አላቅም፣ አሁን ነገ ምን እንደሚፈጠር አላቅም። እኛ እያንዳንዷን ክፍል እንደ መጨረሻ ክፍል ነው እየሰራን ያለ ነው። ሆነስትሊ ስፒኪንግ ሊያቆሙት ይችላሉ፣ አላቅም። የሚያስቀጥሉን ከሆነ ደግሞ በትልቁ ለሀገር አስበዋል ብዬ አስባለሁ። ፐርሰናሊ የሆነ ነገር ኤክስፕረስ እየተደረገ ነው፣ ይጠቅማል ብለው አስበዋል ማለት ነው።
የፖለቲካ ሳታይር ወይም ፖለቲካ ቀመስ ስላቃዊ ተውኔት የፖለቲካ አስተያየቶችና አመለካከቶች በነጻነት እንዳይንሸራሸሩ በሚከለከልባቸው ማህበረሰቦች ውስጥ ፖለቲካዊ መልእክቶችን ለማስተላለፍ ጥቅም ላይ ይውላል። ከምን ልታዘዝ በተጨማሪ ግራና ቀኝ የተሰኘ ተመሳሳይ ዘውግ ያለው የቴሌቪዥን ድራማ ላይ እየተጫወተ የሚገኘው ሚካኤል ኢትዮጵያ አሁን ላለችበት የፖለቲካ ውጥንቅጥ የፖለቲካ ሳታየር ትልቅ አስተዋጽኦ አለው ይላል።
በፖለቲካ ሳታየር ነው አሁን ምልታዘዝም ግራ ቀኝም አሽሙር ነው፣ ሽሙጥ ነው። ስለዚህ ማጋነን ይፈቀድልሻል። እንደውም አሁን እንትን ላይ ምልታዘዝም ላይ ሆነ ግራ ቀኝ ላይ የተቸገር ነው ምንድን ነው እንደዛ ልናሸሙር ሽሙጥ ልናደርግ የፈለግነው ነገር ለሪያሊቲ እየቀረበብን መጣ። አሁን እንደውም ስናወራ አረቻ ጋር እንደ አላስቆመ ካለችንን እንባባላለን እየቀደመችን እና አሁን ሳምሃው እንደ ምን ልታዘዝ እንደ ግራ ቀኝ አይነት ስራዎች ህብረተሰቡ ላይ አንድ የሆነ መወያያ ነጥብ መፍጠር ይችሉ እንደሆነ ትልቅ አስተዋጽኦ ነው ብዬ አስባለሁ።
በወንዶች ማረሚያ ቤት ውስጥ የተመለሰው ምናባቢው ምን ልታዘዝ ካፌ በቀጣዮቹ ክፍሎች የሴት ታራሚዎችንም እያስተዋወቀ ይቀጥላል። በኃይሉም እንደሚለው እሱና ሁሉም የድራማው ተሳታፊዎች ቢያንስ ተጨማሪ 3 ምዕራፎችን ለመጓዝ ተዘጋጅተዋል። ድራማው መቆየት እስከቻለበት ጊዜ ድረስም ለማህበረሰቡ የፖለቲካ መተንፈሻ ሆኖ ያገለግላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ መቀለ ትግራይ ክልል እናቀናለን። በመቀለ ከተማ በእስር ላይ እንደሚገኝ የገለጹ የመከላከያ ሰራዊት አባላትና ቤተሰቦቻቸው በችግር ላይ እንደሆኑ ገለጹ። የመከላከያ ሰራዊት አባላት እንደሆኑ የገለጸ አንድ አስተያየት ሰጪ ከሁለት ዓመት በላይ በእስር ላይ እንደቆየ ገልጾ በከፍተኛ የምግብና የሕክምና እጥረት እንደቆየም ተናግሯል። እስካሁን ድረስ ያለአንዳች ፍትህ ታስረው እንደሚገኝም አክሏል። የታሳሪ ወታደሮች ቤተሰብ አባላትም የመከላከያ ሰራዊት አባላት በአሁኑ ወቅት ያለበቂ ምግብና በአስቸጋሪ ሁኔታ ውስጥ በእስር እየተሰቃዩ እንዳለ ገልጸው አፋጣኝ መፍትሄ እንደሚሹም አመልክተዋል። አስተያየታቸውን ከሰጡን የሰራዊቱ ቤተሰቦች መካከል የቤተሰብ ወገን የሆኑ ወታደሮች ሕይወታቸው በጦርነት እንዳለፈ በመንግሥት መርዶ ከተነገራቸው በኋላ በሕይወት መኖራቸውን እንዳረጋገጡም የገለጹ ይገኛሉ። ታሳሪዎቹን የመጎብኘትና በተሻለ መጠንም ከቤተሰቦቻቸው ጋር በስልክ የማገናኘት ሥራ እያከናወነ እንደሆነ ያስታውቀው ዓለም አቀፉ የቀይ መስቀል ኮሚቴ በእስር ቤቶች ውስጥ ስላለው ሁኔታ ግን በይፋ አስተያየት መስጠት እንደማይችል ገልጿል። በመቀለ የሚገኝ የጦር ምርኮኞች ያቀረቡትን ቅሬታ እንደማያውቀው የክልሉ ማረሚያ ቤቶች አስተዳደር ገልጿል። ከአሜሪካ ድምፅ ዘጋቢዎች የተሰናደውን አስመማዋየ ነው ያሰማናል።
ከጥቅምት ወር 2013 ዓ.ም ጀምሮ ለሁለት ዓመታት በተካሄደው የሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል ተዋጊዎች ከተማረኩ የኢትዮጵያ መከላከያ ሰራዊት አባላት መካከል ለአሜሪካ ድምፅ አስተያየቱን የሰጠን አንድ የሰራዊቱ አባል እርሱን ጨምሮ ሁሉም ምርኮኞች በአስከፊ ችግር ውስጥ እንደሚገኙ ተናግሯል።
እኛ ከተራ ወታደር እስከ ከፍተኛ መኮንን እዚህ ታፍነን ያለ ነው። ባለፈው ስበቱ ከቀሩት ማለት ነው ከ449 5 ኤርትራውያን አለው። ሌላው 444 የኢትዮጵያ መከላከያ ስራ ይባላል ነው። ከዛ 60 መኮንኖች አለ። ከመስመራዊ መኮንን እስከ ከፍተኛ መኮንን 60 አለን። እና ያለው ከፍተኛ ችግር ውስጥ ነው ያለ ነው። እና የለም ሁሉ ነገር ችግር ነው። አቃከ ምንም አንድ ምቾት የለም። ያው ስቃይ ውስጥ ነው ያለ ነው። እዚህ መቀሌ ወደ ሮማናት መውጫ ያለው ወይን ቤት አለ፣ እዛ ነው ያለ ነው። እና መንግስትም እንግዲህ የላከን መንግስት ነው። ግዳጅ መጀመሪያ ግዳጅ እንደሚወጣ የላከን መንግስት ነው። መንግስት እኛም መከላከያ ህጉ በሚፈቅደው መሰረት ግዳጃችን ተወጥተናል። ግን እዚህ ታፍነን ያው ካይላ ያተናል። ከፍተኛ ችግር ውስጥ ነው ያለ ነው። ምግብ የለም፣ መኝታ የለም። ሕክምናም ችግር ነው፣ ምግብም ችግር ነው። በቃ ለ24 ሰዓት እኮ 5 ዳቦ ነው የሚሰጠ። እሱም በጣም ትንሽ ዳቦ 5 ዳቦ ነው የሚሰጠ። ከዛ ውሃ ነው፣ ሌላ ምንም ነገር የለም። መንግስትም እንዲያውቅ የኢትዮጵያ ህዝብ ማወቅ አለበት። ያው አንድ ግቢ ውስጥ ነው 50 በ50 በሆነ ግቢ ውስጥ በጣም ታፍነን ነው የምኖረው። 2 አመት ከ2 ወር ምንም ነገር ክስ የለም፣ ምን የለም፣ ምንም ነገር የለም። ብዙ ቤተሰብ አስተዳዳሪ ነው ያለው። ያው ቤተሰብ እየተበተነ ነው፣ ያው ተበትኗል ማለት ይቻላል። ዞሮው ከፍተኛ ችግር ውስጥ ነው። ይሄ የዓለም ህዝብ ራሱ ማወቅ አለበት የሚያን ጉዳይ ማለት ነው። ችግሩ ከፍተኛ ችግር ነው ያለው። አሁን ይህ ዝም ብዬ ስናገር ቀላል ይመስላል፣ በጣም ከፍተኛ ችግር ውስጥ ነው ያለ ነው።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ በሚያወጣው የሀገራት የሰብአዊ መብቶች አያያዝ ሪፖርቱ ከሶስት አመታት በፊት በትግራይ ክልል ተጀምሮ ወደ አጎራባች ክልሎች አካባቢዎች በተዛመተው ጦርነት በሁሉም ተፋላሚ ኃይሎች የተለያዩ የጦር ወንጀሎችና የሰብአዊ መብቶች ጥሰት እንደተፈጸሙ መግለጹ ይታወሳል። ሌሎች ዓለም አቀፍ የሰብአዊ መብቶች ተሟጋጅ ድርጅቶችም ተመሳሳይ ሪፖርቶችን ሲያወጡና ጉዳዩ በገለልተኛ መርማሪ ቡድን እንዲጣራ ሲጠይቁ እንደቆዩ አይዘነጋም። የታሳሪ ቤተሰቦችም በመቀለ ታስረው የሚገኙ የመከላከያ ሰራዊት አባላት በአስከፊ ችግር ላይ መውደቃቸው እንደሚያሳስባቸውና ያለ ክስ ታስረው መቆየታቸውም ቅሬታ እንደፈጠረባቸው ለአሜሪካ ድምፅ ተናግረዋል። ባለቤቷ ከታሳሪዎች መካከል እንደሆነ የገለጸችው የሐዋሳ ከተማ ነዋሪዋ አስረሳሽ አበራ አስተያየታቸውን ከሰጡን መካከል ናት። ባለቤቷ በጦርነት እንደሞተ በመንግስት ከተረዳችና እርሟን ካወጣች በኋላ በሕይወት ስለመኖሩ ማረጋገጧን የምትገልጸው አስረሳሽ አሁን እርሱም ሆነ እርሷ በችግር ላይ እንደሚገኙ ተናግራለች።
ጦርነቱ እየተፋፋመ ሲሄድ ይመጣ ስልክ ጠፋብኝ። በቃ እሱም አይደውልም። በቃ ዝም ብዬ በጭንቀት ውስጥ እያለሁ ያው ተረዳው ሞቷል ተብዬ፣ ከዛም ሞቷል ተብሎ ከመንግስት ደብዳቤ መጣ። እንግዲህ አለቀስኩኝ። ያው እድርም ምን በሌለኝ በችግር እንግዲህ ከቤተሰብ ጋር አለቀስኩኝ። ገጠርም ከተማም አለቀስኩኝ። እዛ በኋላ ደግሞ ያው ግን አጋጣሚ የእሱ ጓደኛ ስልክ ስደውልለት ወደ አፋር ምኝን ያለው እሱ መቀሌ ላይ ነው ታስሮ ያለው ብለው የደወሉልኝ ነበር የሆኑ ልጆች የራሱ ጓደኞች ፊት ስልካቸውን የሰጠኝ ልጆች ማለት ነው። ከዛ በኋላ ደግሞ አሁን ያን ዝም ብዬ የጠለኩም ተቸግረኝ ያው መንግስትም አላየም እንግዲህ አስበካል በዚህ በኑሮ ውድነት ሁለት ልጅ ይዤ እየተንከራተትኩ እያለሁ አሁን ደግሞ ቀይ መስቀሎች ዞር ቢያንስ አንድ ወር ይሆናል አሁን እርግጠኛ ነኝ እንኳን ደስ አለሽ ባልሽ በህይወት አለ ብለው ነበር። በቃ ደስ አለኝ። እሺ እንዴት ነው ከዚህ በኋላ ታዲያ የሚኖረው እንዴት ነው ግን ከሁለት ወር በኋላ ታስቶ ገብቶ ይመጣሉ ብለው ነገሩኝ። ያው ሁለት ወሩን ምንም ነገር የለም ምንም ነገር ስለሌለኝ አሁን መጥቼ ቤተሰብ ላይ ልጄን ጥዬ እኔ እንግዲህ ያገኘሁትን የቀን ስራ ምናምን እየሰራሁ እንደዛ ነው እያሳለፍኩ ያለው።
የመከላከያ አባል የሆነ ወንድማቸው በጦርነቱ እንደሞተ ከተረዱ በኋላ በስልክ አግኝተው እንዳናገሩት የገለጹና ስማቸው እንዳይጠቀስ የጠየቁን የአፋር ክልል ነዋሪ የሆኑ ሌላ አስተያየት ሰጭ ደግሞ ተከታዩን ብለዋል።
በዚህ በሰሜን እዝ ውጊያ ማለት ነው በተከሰተው ጦርነት ብዙ ወደ 500 እስከ ኮሎኔል ድረስ የታፈኑ ሰዎች አሉ። ከዛ ውስጥ አንደኛው ወንድሜ ነው የመጨረሻ ቤታችን ታናሽ ወንድሜ እና ሞቷል ተብሎ ተለቅሶ ነበረ። መጨረሻ ላይ በስልክ መገናኘት እንጀመርን። አሁን በብዙ ስቃይ ውስጥ ነው ያለ ነው።
እርቁ ታርቀናል ከተባለ ፌደራል መንግስት ለምንድን ነው በእኛ ውስጥ ጣልቃ ማይገባበት? እጁን ማያስገባው ለምንድን ነው? ከታረቅን ስምምነቱ ከተደረገ መንግስት ለምንድን ነው እኛ ከዛ ከመታፈኛ ውስጥ ለምንድን ነው ማያወጣን? የምን ሐሳብ እያቀረቡ በብልጽግና ውስጥ ነው ያለው? እና ፌደራል መንግስትም በዛ ውስጥ ጣልቃ እጁን እንዲያስገባ
የሁመራ አካባቢ ነዋሪ እንደሆነ የነገሩን ወይዘሮ አየነሽቴ ደግሞ በመከላከያ ሰራዊት ውስጥ 16 ዓመት አገልግሏል ያሉት ልጃቸው በመቀለ ከተማ ታስሮ እንደሚገኝ አብረው ታስረው ከተለቀቁ የሰራዊት አባላት እንዳረጋገጡ ገልጸዋል። የልጃቸው ሁኔታ የዘወትር ሰቀቀን እንደሆነባቸውም ተናግረዋል።
መከላከያ አባል ልጅ ጠፍቶብኛል የሁለት ዓመቱ ነው። ማግኘት አልቻልኩም። እሱ ያው የ16 ዓመት ታጋይ ነበር ልጁ። አባቱ ሞቶብኝ በጣም በእንግልት ነው ያሳደግኩት ነበር። እና እንግዲህ ምንም ማድረግ አይቻልም። ያው እያለቀስኩ በየቤተ ክርስቲያኑ እየዞርኩ ነው ማለት ነው። ያው እንደዚህ የሚጠይቀኝ ሰው ማግኘት በጣም ደስተኛ ነኝ። እና ደግሞ ያው እናንተ ሰምታችሁ የምታሰሙልን አካል ከሆናችሁ በጣም ነው እግዚአብሔር ጋር እኔ ለጌታ እየዞርኩ በየቤተ ክርስቲያን ነው ማለት ነው። በባዶ እግሬ ነው የሚዞረው። ብደውልም አላገኝም፣ ስልክም የለም። እሱ ደውሎልኝ አያውቅም። አጋጣሚ ሌሎች ስልክም ደግሞ አይፈቀድላቸውም ነው የሚሉኝ። እንግዲህ በእስር ቤት እንዳለ ሌሎች የወጡ ጓደኞች ነበሩ እና በዚያ ነበረ ነው የሚሉኝ። እንግዲህ የተቀረ ምናምን ስላቸው አመራር ስለሆነ ነው ምናምን ነው ያሉኝ። የወጡ አካሎች ናቸው ደውለው የነበሩት።
በእስር ላይ የሚገኙ ወታደሮችን ከቤተሰቦቻቸው ጋር የማገናኘትና ሌሎች የክትትል ተግባራትን የሚያደርገው ዓለም አቀፉ የቀይ መስቀል ኮሚቴ በመቀሌ የታሰሩ የመከላከያ ሰራዊት አባላት እንዲሁም በሌሎች የኢትዮጵያ አካባቢዎች የሚገኙ የትግራይ ተወላጅ ወታደራዊ እስረኞች ስላሉበት ሁኔታ ላቀረብነው ጥያቄ ጠቅለል ያለ ምላሽ ሰጥቶናል። ጁድፍነዊ በኢትዮጵያ የቀይ መስቀል ቃል አቀባይ ናቸው።
Our visits to detention centers everywhere in Ethiopia are focused on ensuring the protection.
ኢትዮጵያ ውስጥ በሚገኙ በሁሉም የእስረኞች ማቆያ ማዕከላት የምናደርጋቸው ጉብኝቶች የታሰሩ ግለሰቦችን ጥበቃ፣ ደህንነትና ክብር በማረጋገጥ ላይ ያተኮሩ ናቸው። ከቤተሰቦቻቸው ጋር መገናኘት በሚፈልጉበት ጊዜ በተሻለ መጠን እንዲገናኙ እናደርጋለን። ሆኖም ስለ እስር ቤቱ ዝርዝር ሁኔታ በይፋ አስተያየት መስጠት አልችልም፣ ምክንያቱም ስለ እነዚህ ጉዳዮች በሚስጥር ከሚመለከታቸው ባለስልጣናት ጋር እንነጋግራለን። አስተያየቶቻችንንና ምክሮቻችንን በቀጥታ ለእነርሱ እንሰጣለን። ስለዚህ አስፈላጊ ማስተካከያ እርምጃዎች በእነርሱ ሊወሰዱ ይችላሉ። ይህ በመላው ዓለም በምንጎበኛቸው የእስር ቦታዎች ሁሉ የምንከተለው የአሰራር ሂደት ነው።
ታሳሪዎችን በተመለከተ የትግራይ ክልል ጊዜያዊ አስተዳደር ቃል አቀባይ አማኑኤል አሰፋ በትግራይ ክልል የሚገኙ የመከላከያ ሰራዊት ምርኮኞችን አስመልክቶ አስተያየት እንዲሰጡን ተጠይቀው ዝርዝር ወቅታዊ መረጃ እንደሌላቸው ጠቁመው፣ ሆኖም በተለያየ ጊዜያት ብዙዎቹ እንደተለቀቁ ተናግረዋል።
የተማረኩ ሰዎች ምንም የተማረኩ ናቸው። ስለዚህ የዓለም አቀፍ ሕጉን በማክበር ተማርተው እጃቸውን ለሰራዊታችን የሰጡ ሰዎች በሚመለከት እነሱ ጋር ምንም ነገር አልነበረም። በየጊዜው በጣም በብዙ ሺዎች የሚቆጠሩ ሰዎች ሲለቀቁ ነበር። ስለዚህ ይህንን በሚመለከት ዝርዝር መረጃ የለኝም። ስራዬም ስላልሆነ በጣም ብዙ ምርኮኞች በየጊዜው ተፈተዋል፣ እየተፈቱም ቆይተዋል ማለት ነው። ስለዚህ በትግራይ በኩል መደረግ ያለበትም ሁሉም ተደርጓል። ፕሪቶሪያ ስምምነት ሳንጠብቅ ብዙ ነገር አድርገናል። በተለያዩ ምክንያቶች ምርኮኞችን የተያዙ ምርኮኞችን ይዞ ማስቀመጥ ምንም ትርጉም አልነበረው። የተያዙ ምርኮኞችን በሚመለከት የሃይማኖት አባቶች፣ የሀገር ሽማግሌዎች በተለያየ ጊዜ እየመጡ እነዚህ ሰዎች ተፈተው ወደ ቤተሰቦቻቸው መቀላቀል አለባቸው ብለው ለመንግስት ለሰራዊት ሀሳብ ያቀርቡ ነበር። መንግስትና ሰራዊትም ይህንን ሀሳብ እየተቀበለ በቃ እንዲሄዱ ተደርጓል ብዙ ጊዜ።
በሌላ በኩል በመቀለ ከተማ የሚገኙ የመከላከያ ሰራዊት አባላት የምግብ እጥረትና የሕክምና አገልግሎት እንደማያገኙ ጠቅሰው ያቀረቡትን አቤቱታ እንደማያውቀው የትግራይ ክልል የማረሚያ ቤቶች አስተዳደር ኮሚሽን የታራሚዎች ጥበቃና ደህንነት አስተዳደር ዳይሬክቶሬት ለአሜሪካ ድምፅ ገልጿል። የዳይሬክቶሬቱ ዳይሬክተር ኮማንደር ዘስላስ ታደሰ የጦር ምርኮኞቹ ስላቀረቡት የምግብ እጥረት ከአሜሪካ ድምፅ ተጠይቀው በጽሑፍ በሰጡት ምላሽ እንዲህ አይነት ቅሬታ ወደ እኛም ይሁን ወደ መቀለ ማረሚያ ቤት እስካሁን አልቀረበም ሲሉ አስተባብለዋል። ኮማንደር ዘሰላስ በጽሑፍ ምላሹ ለአሜሪካ ድምፅ እንደገለጹት ከጦርነቱ በፊት በማረሚያ ቤቱ የሚገኙ ታራሚዎች ለአንድ ሰው በቀን 22 ብር በሆነ በጀት አገልግሎት ሲያገኙ እንደነበር አውስተዋል። ሆኖም ግን ጦርነቱ በሰላም ስምምነት ከተቋጨ በኋላ የክልሉ ጊዜያዊ አስተዳደር እስኪዋቀር ድረስ የታራሚዎች አገልግሎት እንዲቀጥል የተደረገው ከሕዝብ ተዋጣ ገንዘብ እንደነበርና ለሁሉም ሰው የሚዳረስ እንዳልነበረ ኮማንደር ዘሰላስ አስረድተዋል። ጊዜያዊ አስተዳደሩ በጀት ተፈቅዶለት ስራ ከጀመረ በኋላ ግን በማረሚያ ቤቱ ለአንድ ሰው በቀን 53 ብር ከ45 ሳንቲም ተፈቅዶ አገልግሎት እየተሰጣቸው እንደሚገኝ አስታውቀዋል። እንደ ዳይሬክተሩ ገለጻ ይህን በጀት በአገር ደረጃ ለአንድ ሰው ከሚመደበው 36 ብር አኳያ ሲታይ የተሻለ ነው። አያይዞም አገልግሎቱን ለምርኮኞቹ እያቀርብን ያለ ነው ሰብአዊ መብቶቻቸውን በአግባቡ ለመጠበቅ እንጂ በቂ አቅም ኑሮ አይደለም ያሉት ኮማንደር ዘስላስ የተፈናቀለው ሕዝብ በራብ እየሞተ ባለበት ወቅት በቂ አገልግሎት አናገኝም ማለት ትክክል አይደለም የሚል አስተያየት አለኝ ሲሉ የመከላከያ ሰራዊት አባላቱን ቅሬታ ተቃውመዋል። የጦር ምርኮኞቹ ከቤተሰቦቻችን ጋር አንገናኝም ብለው ያቀረቡትን ቅሬታ አስመልክቶን በሰጡት ምላሽ የመገናኛ መሰረት ልማቱ በጦርነቱ ስለወደመ የስልክ መስመር ካለመኖር ጋር የተያዘ እንደሆነ አስረድተዋል። ከጦርነቱም በኋላ አዲስ መስመር ለመዘርጋት የሚሆን ለመጠገን የሚያስችል አቅም የለም። ስለዚህ ይህን አገልግሎት ለወደፊት በምን መልኩ ማሻሻል ይቻላል የሚለውን ለማየት ከመሞከር በስተቀር አሁን ባለው ሁኔታ ምርኮኞቹን የሚሆን ሲቪል ታራሚዎችን ከቤተሰቦቻቸው ጋር ለማገናኘት የሚያስችል የስልክ አገልግሎት አላስጀመርንም ብለዋል። ይህም ሆኖ ምርኮኞችን ከቅርብ የሚሆን ከሩቅ ቦታ መጥቶ ለመጠየቅ የሚፈልግ ሰው ካለ ባለው አሰራር መሰረት ያለምንም ችግር ማገናኘት እንደሚቻልና የመጎብኘት መብታቸውም የተጠበቀ እንደሆነ የዳይሬክቶሬቱ ዳይሬክተር አረጋግጠዋል። የሰሜን ኢትዮጵያ ጦርነት በፕሪቶሪያው ስምምነት ቢቋጭም በጦርነቱ ወቅት ከህወሓት ጋር ግንኙነት አላችሁ ተብለው ከታሰሩት የትግራይ ተወላጆች መካከል በተለያዩ የኢትዮጵያ አካባቢዎች አሁንም ያልተፈቱ እንዳሉ ከዚህ ቀደም መዘገባችን ይታወሳል። ሁማን ራይት ፈርስት የተባለ ኢትዮጵያዊ መብት ተሟጋጅ ድርጅት ለአሜሪካ ድምፅ እንዳስታወቀው በጦርነቱ ወቅት በተለያዩ የአማራ ክልል አካባቢዎች የታሰሩ ንጹሐን የትግራይ ተወላጆችና ህጋዊ የዳኝነት አካሄድን ባልተከተለ መንገድ ተከሰው የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት በፕሪቶሪያው ስምምነት መሰረት መፈታት ሲገባቸው አሁንም ድረስ በእስር ቤቶች ውስጥ እንደሚገኙ አረጋግጫለሁ ብሏል። ሰዎቹ ከፕሪቶሪያው ስምምነት በኋላ በእስር ላይ መቆየት እንዳልነበረባቸው ያመለከተው የመብት ተሟጋጅ ድርጅቱ ጉዳዩ የሚመለከታቸው አካላት እስረኞቹ እንዲለቋቸው ጥሪ አቅርቧል። በግንቦት ወር 2013 ዓ.ም ላይ ተይዘው በአዋሽ አርባ አቅራቢያ ወደሚገኘው አዲስ ራእይ ወታደራዊ ማሰልጠኛ ካምፕ እስር ቤት ከተወሰዱ በኋላ ላለፉት 3 ዓመታት ታስረው የቆዩ 32 የትግራይ ተወላጅ የመከላከያ ሰራዊት አባላት በቅርቡ እንደተፈቱም መዘገባችን አይዘነጋም።
የአሜሪካ ድምፅ የአርብ ምሽት ስርጭትን ነው እየተከታተላችሁ ያላችሁት አድማጮቻችን። በመቀጠል ደግሞ ደቡብ ሱዳንን ወደሚመለከት ሌላ ዘገባ እንወስዳችኋለን። በተባበሩት መንግስታት ድርጅት የደቡብ ሱዳን የሰብአዊ መብቶች ኮሚሽን የደቡብ ሱዳን መንግስት የተቃዋሚዎችን ድምፅ አፍኗል፣ የመገናኛ ብዙሀን ነጻነት እየገደበና በሲቪል ማህበራት ስራም ጣልቃ እየገባ ነው ሲል ከሰዋል። ኮሚሽኑ አክሎም እነዚህ የመብት ጥሰቶች የሀገሪቱን ተጠያቂነትና የዲሞክራሲ ሂደት ያዳክማሉ ሲልም አስጠንቅቀዋል። የደቡብ ሱዳን የደህንነት ድርጅት በሚፈጽማቸው የሰብአዊ መብት ረገጣዎችና በዜጎች ህይወት ጣልቃ በመግባት ቀደም ሲል ሁለቱ ሱዳኖች አንድ በነበሩበት ወቅት የካርቱም የደህንነት ድርጅቶች ይጠቀሙባቸው የነበሩትን የማሰቃያ ዘዴዎች የሚያስታውስ አሰራር እየተከተሉ ነው ሲሉም ወንጅለዋል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ አሉላ ከበደ ያስደምጠናል።
በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብት ኮሚሽን የተንሰራፋ መብቶች ረገጣ ያለውንና በዚያች ሀገር ያለውን የዲሞክራሲ ይዞታና በዜጎች መብት ላይ የሚደረጉ ስልታዊ ገደቦች የመረመረ አዲስ ዘገባ ትላንት ሐሙስ ይፋ አድርጓል። የመንግስታቱ ድርጅት የሰብአዊ መብት ተሟጋች አካል የደቡብ ሱዳን የደህንነት ድርጅቶችና የመንግስት ባለስልጣናት በመገናኛ ብዙሃን በሲቪል ማህበረሰብና በፖለቲካ ቡድኖች ላይ የሚፈጽሟቸውን የሰብአዊ መብት ጥሰቶች የማሰቃየት ድርጊት አፈናና ጣልቃ ገብነት ኮንኗል። የተባበሩት መንግስታት ድርጅት ኮሚሽነር ባርኒ አፌኮ ናይሮቢ ላይ ይህንኑ አስፈልግቶ በሰጡት ጋዜጣዊ መግለጫ እነኚህ የመብት ጥሰቶች ዜጎች በማህበረሰብ ውስጥ ያላቸውን ስፍራ ሳይለዩ መላውን ህዝብ የሚጎዱ ናቸው ብለዋል።
We've continued to find this year that the state is attacking journalists, activists, and even ordinary citizens, particularly anybody who dares to discuss issues that the authorities may deem either sensitive.
መንግስት በዚያ አመት ጋዜጠኞችን የመብት ተሟጋቾችንና መደበኛ ዜጎችን ጨምሮ በተለይም ባለስልጣናቱ በማይመቻቸው ጉዳዮች ዙሪያ የሚወያዩ አላማ ባለስልጣናቱን አቋም ለመተቸት የሚደፍር ማንኛውም ሰው ላይ የተነጣጠሩ ጥቃቶች መቀጠላቸውን የሚያሳዩ መረጃዎች ከጃችን እየገቡ ነው። የበቀል ርምጃዎችም ማስፈራራት፣ ማዋከብ፣ ድብደባ፣ የዘፈቀደ እስርና ማሰቃየት እንዲሁም በሴቶች ላይ የሚፈጸሙ ወሲባዊ ጥቃቶችን ይጨምራል።
ሪፖርቱ በኢንተርኔት አማካኝነት በሚደረጉ ግንኙነቶች ላይ የሚፈጸሙትን ጨምሮ በሀገር ውስጥም ሆነ ከደቡብ ሱዳን ውጭ ባሉ በጋዜጠኞችና የሰብአዊ መብት ተሟጋቾች ላይ እየደረሱ ያሉትንና ተጠያቂ በሌለበት የሚፈጸሙ ጥቃቶች አውስቷል። እንደ ሪፖርቱም የሀገሪቱ የደህንነት ድርጅቶች በዜና ማሰራጫዎች ውስጥ የራሳቸውን ሰው በማስቀመጥ የዜና ዘገባዎች ታትመው ለንባብ ከመብቃታቸው አሊያም በድምፅና በምስል ተቀርጸው ከመሰራጨታቸው በፊት እንዲፈተሹና የሳንሱር ሥራ እንዲደረግባቸው ያመቻቻሉ። በውጭ ሀገራት ያሉ የህትመት ውጤቶችም ድረገጾቻቸው እንዳይታዩ ይደረጋል። በተጨማሪም የሳይበር ጥቃቶች ይፈጸምባቸዋል። የጥናት ውጤቶቹ የፖለቲካ ሰዎች፣ የተቃዋሚ ቡድኖችና በዜጎች የመደራጀት ነጻነት ላይ የተፈጸሙ በደሎችን ሲያሳዩ በሀገሪቱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ዙሪያ ሀሳባቸውን የመግለጽ መብታቸውን የመጠቀም ነጻነታቸው ፈታኝ አድርጎታል። የደቡብ ሱዳን ባለስልጣናት በተጨማሪም ተቺዎቻቸው ከሚኖሩባቸው ሌሎች አፍሪካ ሀገራት ታግተው ወደ ደቡብ ሱዳን ከተወሰዱ በኋላ ደብዛቸው እንዲጠፉ ያደርጋሉ እናም ግድያ ይፈጽማሉ በሚሉ ክሶችም ተወንጅለዋል። በደቡብ ሱዳን መንግስት ላይ የሰላ ትችት በማቅረብ የሚታወቁት ሞሪስ ማቢዮር ባለፈው የካቲት ወር በጊዜው ይኖርባት ከነበረችው ኬንያ ታፍነው ወደ ጁባ መወሰዳቸውና ስቃይና እንግልት እንደተፈጸመባቸውም ተዘግቧል። የናይሮቢው ዘጋቢያችን መሐመድ ዩሱፍ በጁባ መንግስት ላይ ለቀረቡት ለነኚህ ክሶች የሚሰጡትን ምላሽ ለማግኘት የደቡብ ሱዳኑን ማስተዋቂያ ሚኒስትር ሚካል ማኩኢን ለማግኘት ያደረገው ሙከራ ለጊዜው አለመሳካቱን በዘገባው አመልክቷል። በሌላ በኩል መርማሪዎቹ ለደረሱት ግፎችና በደሎች የደቡብ ሱዳን ብሔራዊ ደህንነት አገልግሎትን ተጠያቂ አድርገዋል። ኮሚሽነር አፌኮ በሰጡት ማብራሪያም የደህንነት ድርጅቶች የዜጎችን ነጻነት ለማፈንና ለመገደብ በጎረቤት ሱዳን ስራ ላይ ከዋሉት ጋር ተመሳሳይ ዘዴዎችን እየተጠቀሙ ነው ሲሉም ወንጅለዋል።
Now the primary instrument of repression in South Sudan is the National Security Service, and we found that many of the tactics that they use mirror those that were used by the regime in Khartoum when the country was still part of Sudan. For example,
በደቡብ ሱዳን የመጀመሪያው ጭቆና መሳሪያ የብሔራዊ ደህንነት አገልግሎት የሚባለው ነው። ሀገሪቱ የሱዳን አካል በነበረችበት ወቅት የካርቱም አገዛዝ ይጠቀምባቸው የነበሩትን የመሰሉ በርካታ የማሰቃያ ዘዴዎች ዛሬም ጥቅም ላይ ውለው ተመልክተናል። ለምሳሌም ያህል ደቡብ ሱዳን አሁንም እጅግ በከፋ ማሰቃያ ቦታነት የሚታወቁና የገቡበት ሳይታወቅ ደብዛቸው ጠፍቶ የሚቀር ሰዎች ላይ በደል የሚፈጸምባቸው ድብቅ እስር ቤቶች ይገለጹበት የነበረውን የርኩስ መንፈስ መኖሪያ የሰይጣን ቤት የሚለውን አገላለጽ ይጠቀማሉ። ይህ አገላለጽና ምግባር ደግሞ ደቡብ ሱዳን እና ሰሜን ሱዳን አንድ ሀገር በነበሩበት ጊዜ ይሰራበት የነበረና ቀጥታ ተመሳሳይ ነው።
ደቡብ ሱዳን ከዛሬዋ ጎረቤቷ ሱዳን ተነጥላ ነጻ ሀገር የሆነችው እንደ አውሮፓውያን ዘመን አቆጣጠር በ2011 መሆኑ ይታወሳል። ባለ 57 ገጹ ዘገባ እንደሚያሳየውም የደቡብ ሱዳን የሽግግር ጊዜ እንደ አውሮፓውያን ዘመን አቆጣጠር በታህሳስ 2024 በታቀደው ብሔራዊ ምርጫ ይገባደዳል። በፕሬዝዳንት ሳልቫኪር ታማኝ ኃይሎችና በመከተላቸው ሪክ ማቻር ኃይሎች መካከል እንደ አውሮፓውያን ዘመን አቆጣጠር በታህሳስ 2013 የተፈጠረውን ሁከት ተከትሎ ያቺን ሀገር ጎሳ ለይቶ በተካሄደ ብጥብጥ ሲያናውጥ የቆየው ግጭት ቢያንስ ለ400,000 ሰዎች ሞትና ለሚሊዮኖች መፈናቀል ምክንያት መሆኑ ይታወቃል። እንደ አውሮፓውያን ዘመን አቆጣጠር በ2018 መንግስትን፣ ተቃዋሚ ቡድኖችንና አማጽያንን ያሳተፈ የሰላም ስምምነት መጠነኛ መረጋጋት ቢያመጣም ተፋላሚ ወገኖች ወደ ሰላምና ዲሞክራሲ ሽግግር የሚወስዳቸው ፍኖት እንዲኖራቸው መጠየቁ ግን አልቀረም። ለምርጫው የሚደረገው ጥረት እየተጋጋለ በሄደ ቁጥርም እንደ ሰብአዊ መብት ጉዳዮች ተከታታዮቹ ስጋት ስልጣን ላይ ያሉት ወገኖች አቋማቸውን ለማጠናከር ሲሉ ተጨማሪ የመብት ጥሰቶችን ሊፈጽሙ ይችላሉ። የመንግስታቱ ድርጅት ኮሚሽነር ካርሎስ ፈርናንዴዝ እንደሚሉትም ሀገሪቱ የግጭት አፈታት ዘዴዎች አካል መሆን የሚችል ጠንካራ የፍትህ ስርዓት ያስፈልጋታል።
So the lack of an independent, reliable, transparent judiciary is another factor that brings a general situation of legal uncertainty, and the rule of law is
ስለዚህ ራሱን የቻለ አስተማማኝና ግልጽ የዳኝነት ስርዓት አለመኖሩ አጠቃላይ የህግ አሰራሩ መረጋጋት እንዲያጣ በማድረግ የሚያስከትለው ሌላው ምክንያት ነው። የህግ የበላይነት በዚህ አይነቱ የዳኝነት አሰራር ላይ የተመሰረተ ነው። መሆኑም በሂደቱ መሳተፍ አለብን። ይሁን እንጂ በሂደቱ የምንሳተፍባቸው ደንቦችና ዳኞች ያስፈልጉናል። ምክንያቱ ያ ካልሆነ ግን ለፍትህ አካላት ከለላ መጠየቅ የማይችሉ ዜጎች ለሙስና ሊዳረጉ ወይንም በመጨረሻው ወደ ብጥብጥ ሊዳረጉ ይችላሉ።
የደቡብ ሱዳን መንግስት የሀገሪቱን ህገ መንግስት የማርቀቁን ሂደት አጠናቆ አገራዊ ምርጫ እንዲያካሄድ የተባበሩት መንግስታት ድርጅት የምርማሪዎች ቡድን አሳስቧል። በጋዜጠኞች፣ በሰብአዊ መብት ተሟጋቾች፣ በሲቪል ማህበረሰብ አባላትና በአጠቃላይ በህዝብ ላይ የሚደርሰውን እንግልትም እንዲያቆም ባለስልጣናቱን ጠይቋል። ኮሚሽኑ በተጨማሪም የዜጎችን ነጻነት የመግፈፍ አሰራር እንዲያከትም ይህን መሰሉን የመብት ጥሰት የሚፈጽሙ ባለስልጣናት፣ የደህንነት አባላትና ሌሎችም ለህግ እንዲቀርቡ ጥሪ አድርጓል።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁ ስላመሻችሁ በእጅጉ ደስ ብሎናል። የዛሬው መሰናዶ በዚህ ተጠናቋል። መልካም ምሽት ይሁንላችሁ።